ሰላም ጤና ይስጥልን የተከበራችሁ አድማጮቻችን የእሁድ ምሽት የጋቢና ቪ መሰናዶ ጀምሯል። ኤደን ገረመው መሰናዶውን በመምራት ጽዮን ግርማ በዋና አዘጋጅነት ኤልያስ አስማረ በቅንብሩ አብረናችሁ እንቆያለን። እናንተም አብራችሁን ትሆኑ ዘንድ በአክብሮት እንጋብዛለን። ለዛሬም እንደተለመደው በሳምንት ውስጥ ከተሰሙና ተደግሞ ቢደመጡ መልካም ናቸው ካልናቸው መሰናዶዎች ነው የምንጀምረው። የመጀመሪያው ዘገባችን በጎርጎሮሳውያኑ መስከረም 7 ቀን 2014 ዓ.ም ተመረተ የሐማስ ታጣቂ የታገተው ቤተ እስራኤላዊው አቪራ መንግስቱ ባለፈው መስከረም ወር 9ኛ ዓመቱን አስቆጥሯል። የአቪራ መንግስቱ ምስል ባለፈው ዓመት ጥር ወር 2015 ዓ.ም ተመረተ ላይ በሐማስ በተንቀሳቃሽ ቪዲዮ የታየ ሲሆን ታጋቹ በህይወት መኖሩን በዚሁ ተረጋግጧል። በ28 ዓመቱ የታገተው ወጣት በአሁን ሰዓት የ38 ዓመት ጎልማሳ ሆኗል። የአቪራ መንግስቱ ቤተሰቦች ልጃቸው ወደ ቤቱ እንዲመለስ ለረጅም ዓመታት በተለያዩ መልኮች ጥረቶችን ሲያደርጉ ቆይተዋል። በአሁን ሰዓትም እስራኤል በጥቅምት 7ቱ የሐማስ ድንገተኛ ማጥቃት የታገቱ ግለሰቦችን ለማስለቀቅ በመታደርገው ጥረት ውስጥ አቪራ መንግስቱም አብሮ ይካተት ሲሉ ጥያቄያቸውን በማቅረብ ላይ ይገኛሉ። የአቪራ መንግስቱን ወላጅ አባት እንዲሁም ደግሞ በኢትዮጵያ የእስራኤል ኤምባሲ ምክትል አምባሳደርን አነጋግሬ ያሰናዳሁት ዘገባ የምሽቱ ቀዳሚው ነው። አቶ አየሊ መንግስቱ ከ111 ወራት ከ488 ዓመታት ከ9 ዓመት ከ3 ወራት በላይ በየዕለቱ የልጃቸውን ወደ ቤቱ መመለስ እየተጠባበቁ ይገኛሉ። የ8 ልጆች አባት የሆኑት ቤተ እስራኤላዊው አየሊ መንግስቱ ከቤተሰባቸው ጋር ከኢትዮጵያ ወደ እስራኤል የገቡት በ1985 ዓመተ ምህረት ነበር። 7ኛ ልጃቸው አበራ ወይም በእስራኤል በሚታወቅበት የተጸውዖ ስሙ አቪራ መንግስቱ በሐማስ እንደታገተ የቆየባቸውን እነዚያን የጭንቅ ዓመታት በከባድ ፈተና ውስጥ ሆኖ ለተለያዩ የዓለም መንግስታትና የሰብአዊ መብቶች ተቋማት በማሳወቅ እያሳለፉ እንደሆኑ ይናገራሉ።
በአሜሪካ ያለ በእንትን ሽባይጽ የለ ምን ያለው ስብራ የለ ምን በደጋ በነጋ በተራቢም በኢየሩሳሌም ዝም ብለው በቃ አንዱ ሰው አምጥተው እንዲህ አለ ሰው አለ እያሉ
አቪራ መንግስቱ በጎርጎሮሳውያኑ 2011 ታላቅ ወንድሙ በደረሰበት ህመም ገና በለጋ እድሜው ህይወቱ በማለፉ በተጫነው ሀዘን የተነሳ ማንነቱ እንደተቀየረና ለአእምሮ ጤና መታወክ እንደዳረገው ግራፊክ ሶል የተሰኘው ተቋም አማካኝነት የተዘጋጀውና አቪራ ከሐማስ እገታ እንዲለቀቅ የሚሟገተው ድረገጽ አስፍሯል። አቪራ እንደ አውሮፓውያን አቆጣጠር መስከረም 7 ቀን 2014 ከስራ የተመለሱ እናቱን ወይዘሮ አገርነሽን የኪስ ገንዘብ ጠይቆ ባለማግኘቱ ዴት ከቤት በመውጣት በእስራኤል መንግስት ጠንካራ የደህንነት ጥበቃ የሚደረግባቸውን ስፍራዎች አልፎ የጋዛ ሰርጥን እንደተሻገረ በሐማስ ታጣቂዎች መታገቱን የጸጥታ አባላቱ ለቤተሰቦቹ አስታውቀዋል።
በዛ አርጎ ባሽከሮን በዛ አርጎ በባሲሱ ያው እያዩት ዝም ብለው የሰደዱት የአሜሪካ ነው የእንትን ነው እያሉ ተነሱ ሄዶ ያው ቅርብና ቅርብ ነው የምስጣራውና የእንትን የአረቡና የእስራኤሉ ተሻግሮ ተገዝቶ ህዶ ገብቶላቸዋል ብለው በሳምንቱ እሱም ህዶ ገብቷል ብለው መጥተው ለልጅ የነገሩትኝ ልጅም ደግሞ አዛ ገብቶ ብሎ ነገረኝ። እኔም ወጥቼ ሚስቴ ጋር ወጥቼ ህጅ አንድ ዝም ብሎ ቤት ሰጥቶ ህዛ ነው ተቀምጬ ነበረ። አሁን እንዴት በሚል እንዳካባሩ ለማንም አታውም ሰው አመት ከዚያ ግን ይኸው እየታገለ አልተሰማም።
አቪራ እንደታገተ ጉዳዩ በምስጢር ቢያዝ እንደሚሻል ምክር እንደተለገሳቸውና ለአንድ ዓመት ያህል ዝምታን መርጠው እንደቆዩ ቤተሰቦች ይናገራሉ። ከአንድ ዓመት በኋላ ግን ዝምታው ውጤት እንዳላመጣ ሲረዱ የተለያዩ ሰልፎችን፣ የዓለም አቀፍ መገናኛ ዘገባዎችን በመጠቀም ጄኔቫና ዩናይትድ ስቴትስ ድረስ በመጓዝ ለዓለም መንግስታትና ለሰብአዊ መንግስት ተቋማት በማስተዋወቅ አቪራ ከእገታ ነፃ እንዲወጣ ታግለዋል። ከስምንት ዓመታት በኋላ በጥር 2015 ዓ.ም ሐማስ የአቪራን ምስል በተንቀሳቃሽ ቪዲዮ በማሳየቱ በህይወት እንዳለ ያረጋገጡት ወላጆቹ ጉዳዩ አስደስቷቸዋል። በአሁን ሰዓት በእስራኤልና በሐማስ መካከል እየተካሄደ ባለው ግጭት ሳቢያ የተጀመረው የእስረኛና የታጋቾች ልውውጥም አቪራን እንዲያካትት አባቱ አየሪ ቦላዳ እንደበታቸው ይማጸናሉ።
ማምሸላ ራክ ፍራ መልስልኝ የታምላክ ራክ መልስልኝ አሁንም ይሄናንተም ደሞ ይው ራካችሁን ወታደሮች ደሞ እየሞቱ ነው እያለቁ ነው እንደው ራካችሁን እርዱኝ እስራኤል መንግስት እርዳይ ማምሸላ እርዱኝ ራካችሁን ያለው ባሽቀሎን ያለው ሁሉ በሙሉ ያለው ሁሉ ይሄ ስንት ሚሰሩ ሁሉ ራካችሁ እርዱኝ ላካችሁ ላካችሁን አማስ ላክ ፊልሃ ፊልሃ አማስ አማስ ፊልሃ ላክ መልስልኝ መልስልኝ።
ይህ ጉዳይ እንዴት ይህን ያህል አመታት ሊፈቻለ? የእስራኤል መንግስትስ ለዚህ ሁሉ አመታት ለምን ዝም አለ ሲል የአሜሪካ ድምጽ በኢትዮጵያ የእስራኤል ምክትል አምባሳደር ቶመር ባርላቪን ጠይቋል። እስራኤል ልዩ ልዩ ጥረቶችን እያደረገች እንደሆነ ያስታወቁት ምክትል አምባሳደሩ የእስረኛ ልውውጥ ጉዳይን ጥንቃቄ ስታደርግበት በመቆየቷ እንደሆነ ያስረዳሉ።
It's really heartbreaking the situation that these families have been in over the last 9 and 8 years. Avira Mengistu was kidnapped in 2014 in September and Hisham Asayid in 2015. So it's been
ባለፉት 9 እና 8 አመታት እነዚህ ቤተሰቦች ያለፉበት ሁኔታ ልብ የሚሰብር ነው። አቪራ መንግስቱ እንደ አውሮፓ አቆጣጠር በ2014 ሂሻም አሳያድ በ2015 ነው የታገቱት። ብዙ አመታት ሆኖታል። ቤተሰቦቻቸው ተሰቃይተዋል። የተቃውሞ ሰልፎችም ተካሂደዋል። ነገር ግን እስራኤል በሐማስ ላይ ጫና በማድረግ እነዚህን ሁለት ሲቪሎችና ሁለት ወታደሮቿን አስክሬን ለማስለቀቅ ብዙ መንገዶችን ተጠቅማለች። ይሄውልሽ እስራኤል የታፈኑ የተጠለፉና የጦር ሰረኞችን በተመለከተ የተወሳሰበ ታሪክ ነው ያላት። እንደምታቂው እንደ አውሮፓ አቆጣጠር በ2011 ከ1000 በላይ የሚሆኑ የተፈረደባቸውና እጃቸው ላይ ደም ያለባቸው አሸባሪዎችን በጋዛ የታገተ አንድ ወታደራችንን ለማስለቀቅ ተቀያይረናል። ይሄ በእስራኤል ማህበረሰብ ዘንድ በሁለት መልኩ ነው የታየው። ለአንድ ዜጋችን ስንል እነዚህን ሁሉ የተፈረደባቸውን ነፍሰ ገዳዮች መተዋችን ልብ የሚያሞቅ ነገር ተደርጎ ቢወሰድም በአንጻሩ ግን በእስራኤል ህዝብም ሆነ መንግስት ላይ ጠባሳን ጥሎ ያለፈ ነገር ነው። ምክንያቱም 5 አመት ሙሉ የታሰረውን ወታደራችንን ለማስመለስ ስንል ከተለቀቁት ነፍሰ ገዳዮች መካከል የጥቅምት 7ቱን የሽብር ጥቃት የመራው የአሁኑ የሐማስ መሪ ያህያ ሲንዋር ብዙ የሐማስ ወታደራዊ ጀነራሎችና መሪዎች የተፈቱት በዚህ ወቅት ነበር። ታጋቾችን ለማስፈታት ብዙ መንገዶች አሉ። አንደኛው እስረኞችን መልቀቅ ሲሆን፣ ነገር ግን እንዳለመታደል ሆኖ የ2011 ክስተት ጉዳዩን ከፍ አድርጎታል። ሐማስ አንድ ሰው ሰጥቶ ብዙዎችን መቀበል ይችላል ብሎ እንዲያስብ አድርጎታል። ከዛ በኋላ በ2014 አንስቶ ሁለቱን ሲቪሎችና የሞቱትን ወታደሮች አስክሬን ይዟል። እንግዲህ በግልጽ እንደምታዩ ሐማስ ላይ ለማድረግ የሞከርናቸው ጫናዎች አልተሳኩም።
የሐማስ አሸባሪ ቡድን በጎርጎሮሳውያኑ ጥቅምት 7 ቀን ከፈጸመው ጥቃትና ጠለፋ ጋር ተያይዞ በሚደረገው የእስረኛና የታጋቾች ልውውጥ ላይ አቪራ መንግስቱ፣ አረብ እስራኤላዊው ሂሳም አሳያድና ህይወታቸው ያለፉት ሁለት እስራኤላውያን ወታደሮችን አስክሬን ጭምር ለማስለቀቅ እየጣርን ነው። ይህ ጦርነትም ሁሉም ዜጎቻችን ሳይመለሱ አይቋጭም ይላሉ ምክትል አምባሳደሩ።
We have in the last few weeks succeeded in freeing and getting back
ባለፉት ጥቂት ሳምንታት ከ100 በላይ የሚሆኑ እስራኤላውያንና ጥቂት የሌላ ሀገር ዜጎችን ማውጣትና ማስመለስ ተሳክቶልናል። በአሁን ሰዓት እንዳለመታደል ሆኖ 137 ታጋቾች በሐማስ ቁጥጥር ስር በጋዛ ይገኛሉ። ይሄ እንግዲህ እንደ አውሮፓ አቆጣጠር ከ2014 አንስቶ ለአመታት የታገቱትን እስከምናውቀው ድረስ በህይወት ያሉትን አቪራ መንግስቱና ሂሻም አሳያድን ጨምሮ ሁለቱ ህይወታቸው አልፎ አስክሬናቸው የተነፈገነውን ኦዶግዲንና ኦንሻውልን አስክሬንን ጨምሮ አራቱን ያካተተ ነው። እነዚህ ሁሉ ታግተዋል። እኛ እየፈለግናቸው ነው። የቅርብ ጊዜ ተልእኳችን አላማም ሁሉንም ህዝቦቻችንን ማስመለስና ድንበራችንን ከአሸባሪዎች ጥቃት ስጋት ነጻ ማድረግ ነው።
በጉርጉርሳኑ ጥቅምት 7 ድንገተኛ ማጥቃት 240 የሚደርሱ ሰዎችን ጠልፎ ያገተው የሐማስ ታጣቂ በቅርቡ በእስራኤልና በሐማስ መካከል በተደረገ የእስረኛና የታጋቾች ልውውጥ 110 ታጋቾች ለቋል። ይሁን እንጂ አቪራ መንግስቱና ሂሳም አሳያድን ጨምሮ 115 ታጋቾች አሁንም ድረስ በሐማስ እንደታገቱ ይገኛሉ። በ28 ዓመቱ የታገተው አቪራ በአሁን ሰዓት የ36 ዓመት ጎልማሳ ሆኗል። ለአሜሪካ ድምፅ ኤደን ገረመው፣ ዋሽንግተን ዲሲ። በአዲስ አበባ ከተማ በተለያዩ ዘርፎች የተሰማሩ ወጣት ስራ ፈጣሪዎች ዲስረፕተርስን የተሰኘ ማህበር መስርተው እየተንቀሳቀሱ ይገኛሉ። ወጣቶቹ በሳምንት አንዴ ኤልኤልኤክስ ኢትዮጵያ የተሰኘ ተቋም ባመቻቸላቸው ስፍራ እየተሰባሰቡ በስራ ላይ ያጋጠሟቸውን ችግሮች፣ በጎ ልምዶች ይጋራሉ። ዲስረፕተርስ ማለት በአውዳዊ ትርጉም ሲታይ ያለውና ነባሩን የሚለውጥ የሚቀይር ማለት ነው። መስራቾቹ ዶክተር ታምራት ስልጣንና አቤነዘር ባዬ ከአሜሪካ ድምጽ ጋር ቆይታ አድርገዋል። እነሱን አነጋግሮ ያሰናዳው ዘገባ ተከታዩ ነው። በየግላቸው ስራ ፈጠራ ላይ የተሰማሩ 5 ወጣቶች የሚያጋጥሟቸውን ተግዳሮቶች እየተገናኙ በሻይ ቡና መማከር ጀመሩ። በዚህ ግንኙነትና ስብስብ ያገኙትን ጥቅም ግን ለብቻቸው ሊተውት አልወደዱም። ይሄ ቡድን ዘ ዲስረፕተርስ ዴን የተሰኘውን የጀማሪ ስራ ፈጣሪዎች ማህበረሰብ እንዲመሰረት ማድረጉን አጋር መስራች የሆኑት ዶክተር ታምራት ሱልጣንና አቤነዘር ባዩ ይናገራሉ። በቅድሚያ አቤነዘር ባዩ፣
መነሻ የነበረው ነገር ምንድን ነው? ከኛ ጋር አብሮ ኦፖርቹኒቲ ዛሬ ማድረግ አልቻለም። ቻይና ስለሆነ በስራ ምክንያት ያለው ከኛ ጋር የነበረው መጀመሪያ የዲስራፕሽን ኮንሰፕት የተነሳው ዮሐንስ ይባላል እና ቻይና እዛ ስራ ቆይቶ በኮቪድ ምክንያት ወደ አዲስ አበባ ያመጣው በመጣበት ሰዓት እዚህ ቢዝነስ መጀመር አስቦ ነበር። ነገር ግን ኢትዮጵያ ውስጥ ቢዝነስ ለመጀመር ያው የተወሰኑ ጊዜያቶች ቆይቶ ስለመጣ ማንን መጠየቅ እንዳለበት፣ ምን መንገድ ተከትሎ ቢዝነስ መጀመር እንዳለበት፣ የተለያዩ ነገሮችን ሊያሳውቁ የሚችል አንድ ቦታ የተጠናከረ መረጃ ማግኘት አልቻለም። እንደ ኮሚኒቲም ደግሞ እንደ ማህበረሰብ የተዋቀረ ነገር አልነበረም። ስለዚህ ምን ያደረገው ኢት ዋዝ ጀስት እንትን የሆነ ካዥዋል የሆነ ነገር ነበር የነበረው። ላሚ እስኪ እንገናኝና የቴክ ወይም ደግሞ የቴክኖሎጂ ሴክተር ላይ ያለ የቴክኖሎጂ ሴክተር ላይ ሌሎችም ሴክተሮች ላይ ያለ ለምንድን ነው ቡና እየጠጣን ሳምንቱን ሙሉ ቢዝነስ ለመጀመር የሚያስብ የሚያጋጥማቸው ቻሌንጆች ምንድን ናቸው? ምን አይነት እድሎችስ አሉ? እነሱን እናውራ በማለት ነው የተጀመረው።
ዶክተር ታምራት ሱልጣን ዘ ዲስረፕተርስ ዴን የተሰኘው ቡድን በየሳምንቱ ከስራ ፈጣሪዎች ጋር በነጻ በመሰባሰብ በጋራ ስለ እቅድ፣ በጀት፣ የስራ ትስስር የመሳሰሉ ጉዳዮች ላይ የሚመክር እንዲሁም ደግሞ የትምህርትና የፖድካስት መርሃ ግብር የተቀረጸለትም ነው ይላል።
ዘ ዲስረፕተርስ ዴን ወጣት ስራ ፈጣሪዎች እና አዲስ ንግድ ጀማሪ ወጣቶች የሚገናኙበት እና አዲስ ንግድን በመመስረት ላይ ያሉትን ቻሌንጆች አብረን የምንወያይበት ከዚያም አዲስ ንግድ ለመመስረት የሚያስፈልጉን ግብዓቶች እርስ በእርስ በመደጋገፍ የምናገኝበት ማህበረሰቡ እና ማህበረሰቡ በወጣቶች እና በስራ ፈጣሪዎች ከዛም ባሻገር ደግሞ ከጥቃቅንና አነስተኛ ጀምሮ እንደ አዲስ ንግድ ስታርታፕ ያሉ ስራዎችን የሚሰሩ ወጣቶች በተለያዩ መንገድ የሚገናኙባቸው ናቸው እና ይሄ ማህበረሰብ የወጣቶቹን ችግር በወጣቶቹ በዚህ በስራ ፈጣሪዎቹ እንዲፈታ ለማድረግ ያለን እና በብዛት ሴክተሩ ላይ ራሳችን መቆየታችን የተነሳ ችግሮቹ በደንብ እናውቃቸዋለን። እንደኛ አይነት ደግሞ ችግሮቹን የሚያውቋቸው ደግሞ ስራ መፍጠር አዲስ ንግድን መጀመር የሚፈልጉ ወጣቶች ደግሞ ችግሮቻችን ስለሚገኙ አብረን ሆነ በመወያየት በመማማር እርስ በርስ በመደጋገፍ የተቻለምን በመፍጠር ያለውን ምህዳር ለማስፋት ነው የምንጥረው። እዚህ ላይ ነው ፎከስ አድርጎ የሚሰራው።
ከአምስት ዓመታት በፊት በግሉ ስራ ጀምሮ እንዳልተሳካለት የሚገልጸው አቤኔዘር ዘ ዲስረፕተርስ ዴን ማለት በስራ ፈጣሪዎች መካከል ያለውን የስራ ባህር የሚቀይርና የሚለውጥ አስተሳሰብ ላይ የተመሰረተ ነው ይላል።
ከአምስት ዓመት በፊት የራሴን የሆነ የሶፍትዌር ካምፓኒ ለመጀመር አስቤ ከጓደኞች ጋር የተወሰነ ከተንቀሳቀስን በኋላ ብዙ የማናቃቸው ነገሮች ስለነበሩ ብዙ እንዲያደርጉ ብሎ የሚመከር ሰውን ባለመኖሩ ከተወሰነ ጊዜ በኋላ ከስረን ተዘግቷል። ስለዚህ ያም ቁጭት ስለነበረብኝ እንደዚህ መጀመር የሚያስቡ ከዛም ባለፈም ደግሞ ጀምረው ደግሞ ፌል ያደረጉ እስኪ ተገናኝተን እንደ ኮሚኒቲ ብናወራ ይሻላል ከሚል የተጀመረው። ስለዚህ አጀማመሩ በቀዳሜ ተገናኝተን ቡና እየጠጣን እናወራለን። ቡና እየጠጣን ስለ ቢዝነስ እናውራ፣ ሌላ ቦታ ከሆኑን ስለ ቢዝነስ ብናወራ ይሻላል ተብሎ የተጀመረ። ዲስራፕተር ስም የተሰጠበት ምክንያት ያው አንዱ ስታርታፕ ካራክተሪስቲክስ መካከል ባህሪያት መካከል አንዱ ከዚህ በፊት የተለመደውን ነገር ዲስራፕት የተለመደውን ነገር ቀይሮ ባልተለመደ ነገር መስራት ኢኖቬሽን ማለት እሱ ስለሆነ፣ ስለዚህ ከዚህ በፊት ይታወቃል። ከዚህ በፊት የተለያየ ኢትዮጵያ የተለያየ ቢዝነስ ኤሪያ ላይ የሚሰራ ሰው እርስ በርስ ይፎካከራል እንጂ አብሮ ተባብሮ እየተደጋገፈ ወደፊት ማደግ የሚባለውን ነገር አይቻላል ሊኖር ይችላል። ነገር ግን እንደዚህ ትልቅ በኮሚኒቲ ደረጃ አይቻላል እና እስኪ ይህንን ስታተስ ኮ እንቀይር፣ እስኪ አብረን አንድ ላይ ተባብረን ከተለያየ ሴክተር ላይ የምንመጣ ሰዎች አንድ ላይ ተባብረን የተሻለ ነገር ለራሳችንም ከዛ ባለፈም ደግሞ ለኮሚኒቲው ክሬት እናድርግ በሚል ነው ዲስራፕተርስ የሰጠነው።
የስራ ፈጠራ ማህበረሰቡ ከተመሰረተ አጭር ጊዜ ቢሆንም እጅግ ብዙ ውጤቶችን ማሳካት መቻሉንም ዶክተር ታምራት ይገልጻል።
ከተመሰረተ አሁን 7 ወር ነው። ሲመሰረት ገና 3 ስራ ፈጣሪዎችን ንግድ ወደ ንግዱ መግባት የሚፈልጉ ወጣቶች ብቻ ነበር ያሳትፍ የነበረው። አሁን ላይ ከ2000 በላይ ወጣቶችን በማህበራዊ ሚዲያም እንደገና ደግሞ በየጊዜው በምናዘጋጃቸው ግብሮች ላይ ማሳተፍ ችለናል። አሁን ላይ ወደ 5 የሚጠጉ መርሃ ግብሮች አሉ። እነዛም መርሃ ግብሮች አንደኛው በየሳምንቱ የምናዘጋጀው ኮፊ ሚታፕ ነው። ከእሱ ሻገር ግን ዲስራፕተርስ አካዳሚ የምንለው ደግሞ ለስራ ፈጣሪዎች እና ደግሞ ወደ ንግዱ ዓለም ለመግባት የሚፈልጉ ደግሞ ስልጠና የምንሰጥበት ራሱን የቻለ ደግሞ መርሃ ግብር አለን። አንዳንዶቹን መርሃ ግብሮች ኦንላይን የምንሰጣቸው፣ አንዳንዶቹን ደግሞ በአካል የምንሰጣቸው። እስካሁን አንድ መርሃ ግብር አዘጋጅተናል፣ ትምህርታዊ መርሃ ግብር። ከዚህም በኋላ ደግሞ በተከታታይነት እናዘጋጃለን። ከዛ ባሻገር ግን ዲስራፕተርስ ሚዲያ ላይ ደግሞ ፖድካስቶች፣ በተለይ ደግሞ ወጣቶች ወደ ስራ ለመግባት ወደ ስራ ስፈጠረው አለም ከዛም ደግሞ ወደ ንግድ ፈጠረው አለም ለመግባት በጣም ከሚጉታቸው እንዲያ አንደኛው ብዙ የሆኑ መረጃዎች በየማህበራዊ ገጾቹ ቢሉ በአማርኛና ሊረዱት በሚችለው መልክ ተቀይረው አልተሰሩም። እነሱ በአማርኛ ወጣት ሊረዱት በሚችሉት መልክ የትኛውም አካባቢ ላይ ያለ ወጣት ሊረዳ የሚችለውን መራሉ በመፍጠር ወጣቶች የሚማሩበትን የሚዲያ ፕሮግራሞችን ይለናል።
ተቋሙ በመላው ኢትዮጵያ ያሉ ወጣቶችን የማስተሳሰርና የማደግ ህልም ያለው ሲሆን በሐዋሳና አዳማ እንቅስቃሴዎች መጀመራቸውንም ጋር መስራቾቹ አስረድተዋል። በተጨማሪም ከኢትዮጵያ ውጪ በዋሽንግተን ዲሲና አካባቢ ያሉ ኢትዮጵያውያን ስራ ፈጣሪዎችም አባል እንዲሆኑ ህልም አለው ዶክተር ታምራት። በድጋሚ
እየጀመርን ያለ ነው። የኛ ኮሚኒቲ ውስጥ ወደ 4 ሴሽን አካባቢ የኢትዮጵያን ዲያስፖራዎች ኢትዮጵያ በሚመጡበት ጊዜ የእኛ ኮፊ ሚታፕ በብዛት ይጎበኙታል። እስካሁን የጎበኙ ብዙ ዲያስፖራዎች አሉ። ከጎበኙም በኋላ ጎብኝቶ አይቀሩም። አሁን ላይ ቻይና፣ ከቻይና ውጭ ደግሞ ዲኤምቪ ቅድም እንዳልኩ ማህበረሰብን ለማስጀመር ይህንን እንቅስቃሴ በኢትዮጵያ ማህበረሰብ ለማስጀመር ብሎም ደግሞ የኢትዮጵያ ዲያስፖራ ኢትዮጵያ ውስጥ ስራ የሚፈጥሩ ወጣቶች የሚደግፍበትን ሁኔታ ለማመቻቸት እየሰራ ነው።
አቤነዘር ባዩ ዘ ዲስረፕተርስ ዴን ስላለው የነጥብ አያያዝ እና ለየት ያለ የአሰራር ዘዴም እንዲያስረዳል።
እየተሰራ ያለው አንዱ የራሳችን የሆነ ፕላትፎርም ለማዘጋጀት እየጣር ነው። ያ ፕላትፎርም ምንድነው? አይዲያው ኮሚኒቲ ላይ እንዳንዱ ኮሚኒቲ ላይ እኛ ምንም አይነት ገንዘብ አንጠይቅም። ፍሪ ኦፍ ቻርጅ ነው ኤቭሪቲንግ እየሰጠን ያለ ነው። ስለዚህ የምናደርገው ነገር ምንድን ነው? እያንዳንዱ ሰው ኮሚትመንት ግን ወደ ገንዘብ ቀየር፣ ወደ ኮይን የመቀየር ሀሳብ ነው። ስለዚህ ቅዳሜ አንድ ሰው ኮፊ ሚታፕ ላይ ሲመጣ ወይም ሚሸና ሰዓቱ ላይ ሲመጣ ፕላትፎርሙ ላይ ሬጅስተር ያደርጋል። ስለዚህ በሚመጣበት ሰዓት 10 ኮይን ከሆነ 10 ኮይን ይሰጠዋል። ማስተር ክላስ መቶ ሲሰጠው 10 ኮይን ከሆነ 10 ኮይን ይሰጠዋል። ስለዚህ እነዛ ኮይኖችን ሰበስ የሚሰበስብና ነገ ሜንሽፕ የሚፈልግ ከሆነ ያንን ኮይን ነው ወደ ሜንቶርሽፕ የሚቀይረው። ነገ ኮሚኒቲው አሁን ቪቪ ላይ ቻይና ላይ ሌሎችን ቦታዎች ላይ ልንሰራ የምናስባቸው ነገሮች ገንዘቡን ጀሬት ያደርጉልን ብለን እናስባለን። እና ጀሬት በሚደረግበት ሰዓት ከሚዲያ ከፖድካስቱ ጀሬት የሚደረጉት ገንዘቦችን የኮሚኒቲው ሜምበሮች እንዲጠቀሙ እነዛን ኮይኖች ያንን ኮይን ወደ ገንዘብ እንዲቀይሩት ማድረግ ይችላሉ። ያንን ኮይን ወደ አይዲያ መቀየር ይችላሉ። ያንን ኮይን ወደ ተለያዩ ለሚሰጣቸው ሰርቪሶች መጠቀም ይችላሉ።
የጃፓን ዓለም አቀፍ የትስስር ተቋም ኒንጃ በተሰኘ የስራ ፈጠራ ፕሮጀክቱ አማካኝነት ሸጋ የተሰኘ ጥናትን ጠቅሶ ይፋ ባደረገው ጥናት መሰረት ኢትዮጵያ ውስጥ 77% የሚሆኑ የንግድ ስራዎች ገና በእንጭጩ ወይም በስራ ፈጠራ ቅድመ ደረጃ ላይ እንደሚገኙ አስታውቋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ ኤደን ገረመው።
You say you'll be down in 5. The smell of your perfume is floating down the stairs. You're fixing up your hair like you do. I know that I'll be a mess. The second that I see you. You won't be surprised, it happens every time, it's nothing new. It's always on a night like tonight. I thank God you can read my mind. Cause when you look at me with those eyes, I'm speechless, staring at you, standing there in that dress. What it's doing to me ain't a secret, cause watching you is all that I can do. And I'm speechless, you already know that you're my weakness. After all this time I'm just as nervous, every time you walk into the room. Something to me, and I've been in a daze ever since the day that we met. You took the breath out of my lungs, can't even find it, and all of the words out of my mouth without even trying. And I'm speechless, staring at you, standing there in that dress. What it's doing to me ain't a secret, 'cause watching you is all that I can. Watching you is all that I can do. Oh, speechless. You already know that you're my weakness. After all this time, I'm just as nervous. Every time you walk into the room, I'm speechless. Oh, you know what I mean. Oh.
This is